Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አራጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ የፕሬዚዳንት ባራክ ኦባማን የስንብት ንግግር፣
ተሰናባቸው የዩናይትድ ስቴትስ ፕሬዚዳንት ለስምንት ዓመታት የመሯቸውን አሜሪካውያን በምስጋና ሲሰናበቱ የተከታተሉ በርካታ ኢትዮጵያውያን ወጣቶችንም አነጋግረናል።
ፕሬዚዳንት ባራክ ኦባማ አይነት ነገር በዌስተርን ዲሞክራሲ ላይ ትልቅ ስልጣን በዓለም ላይ በጣም ትልቅ የሚባል ስልጣን ነው። ያንን ስልጣን አመስግኖ ከስልጣን መውረድ እና እንደዛ አይነት ፊሽ አድርገው ሲወርዱ ማየት እጅግ በጣም የሚያስቀና ነው።
የኢትዮጵያውያን ጋዜጠኞች የሰጡትን አስተያየት ሰምተናል። እንግዲህ ከእናንተም አስተያየቶቻችሁ እንቀበላለን። ፌስቡክ አት ቪኦኤ አማሪክ ላይ በኢትዮጵያ ደግሞ በሀገሪቱ ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ዘላቂ መፍትሄ ያስፈልጋል ያሉ የኢትዮጵያ ሃይማኖት መሪዎች ጉባኤ በዛሬው ዕለት ቀጥሏል። ዝርዝሩን ከአዲስ አበባ እንደደረሰ እናቀርባለን። በሌላ ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሳምንቱ መጀመሪያ ያደረጉት ንግግር የሀገሪቱን ወቅታዊ ሁኔታ ያላገናዘበ ነው ሲሉ የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገለጹ።
ዘላቂ መፍትሄ እንፈልግ የሚል መንፈስ አላየሁባቸውም።
በትላንትናው ዕለት የጀመርነው ውይይት ዛሬም ይቀጥላል። የጋቢና እንግዳችን በ1992 እንደ ኢትዮጵያ አቆጣጠር ማለት ነው በኤችአይቪ ኤድስ በሽታ የተያዘው መስፍን ፈይሳ ነው። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አሁን የጋቢናን ዜና የምንሰማበት ሰዓት ላይ ደርሰናል። አጠር ላሉ የምሽቱ ዜናዎች ደግሞ ጽዮን ግርማ አብሬያችሁ ቆያለሁ። ከአስር ቀናት በኋላ ስራቸውን አጠናቀው እንደ ማንኛውም ሰው መደበኛ ኑሮን የሚጀምሩት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንትና ምሽት ባደረጉት የመሰናበቻ ንግግር በስልጣን ዘመናቸው ያከናወኗቸውን ተግባራት አጉልተው አሳይተዋል። የአሜሪካ የዴሞክራሲ ሂደት ላይ ከተጋረጡ የህዝብ መከፋፈልና የፖለቲካ ጥላቻ ህዝቡ እንዲጠበቅም መክረዋል። ፕሬዚዳንቱ ንግግራቸውን ያጠናቀቁት ከስምንት ዓመታት በፊት ባደረጉት የድል ንግግራቸው የያዙትን መርህ ይቻላል፣ ችለነዋል በሚል መልእክት ነበር። ፕሬዚዳንቱ በመጪዎቹ ላይ መቻቻል እንዲኖር ጠይቀዋል። ሙስሊም አሜሪካውያንን ማግለልን እንደሚያወግዙም አስታውቋል። አድማጮች፣ የዚህን ዜና ዝርዝር ከዜና በኋላ በሚኖረን መደበኛ ሰዓት ይዘን እንመለሳለን። የሶማሊያ ፓርላማ የህግ መምሪያውን አፈ ጉባኤ ዛሬ መረጠ። ሲጓተትና በድምጽ ግዢ ክሶች ተጠልፎ የቆየው ፓርላማ ለእንዲህ አይነት ከፍተኛ ቦታ ሰው ሲመርጥ ይህ የመጀመሪያው መሆኑ ነው። አፈ ጉባኤው መሐመድ ኦስማን ጃዋሪ የተመረጡት ከ259 የፓርላማው አባላት ድምጽ በመጀመሪያው ዙር ድምጽ አሰጣጥ 141 አግኝተው መሆኑ ታውቋል። የመሐመድ ኦስማን የቅርብ ተፎካካሪ የሆኑት አብዲ ራሲጅ መሐመድ አዲግ 97 ድምጽ አሸንፈዋል። የዛሬው ምርጫ ይካሄዳል ተብሎ ታስቦ የነበረው ባለፈው ነሐሴ 14 ቢሆንም እንዲሁም ችግር የበዛበት የተባለው የእንቅስቃሴዎች ምርጫ እንዳጓተተው ተነግሯል። የመን ውስጥ እየተካሄደ ባለው ጦርነት የ1400 ህጻናት ህይወት መጥፋቱንና ከ2000 በላይ ትምህርት ቤቶች መዘጋታቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባወጣው ሪፖርት አስታውቋል። ከተዘጉት ትምህርት ቤት አንዳንዶቹ የተፈናቃዮች መጠለያ መሆናቸውንም ዩኒሴፍ ገልጿል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ك ከአስር ቀናት በኋላ ከዋይት ሃውስ ቤተ መንግሥት የስምንት ዓመት አገልግሎታቸውን ጨርሰው እንደ ማንኛውም አሜሪካዊ ዜጋ ኑሯቸውን ይጀምራሉ። የአሜሪካው ፕሬዚዳንት ባራክ ኦባማ የሥልጣን ዘመናቸውን የመሰናበቻ ንግግር ለመላው የሀገሪቱ ዜጋ አድርገው ነበር ትናንት ምሽት። ፕሬዚደንቱ በትናንት ማታው ንግግራቸው ባለፉት ስምንት ዓመታት በሥልጣን ባገለገሉበት ወቅት ያከናወኗቸውንን ስኬቶች አጽኖ ሰጥተው ገልጸዋል። በመቀጠልም የአሜሪካውያንን የዴሞክራሲ ሂደት ላይ የተጋረጡ የሕዝብ መከፋፈልና የፖለቲካ ጥላቻ ሕዝቡ መጠበቅ እንዳለበትም አስረግጠው ተናግረዋል። የቪኦኤ ዘጋቢያችን ሪቻርድ ጊ የገለጸውን የላከውን ዘገባ መስታወት አድራጋው ይዛለች።
ከሁለት አስርተ ዓመታት በፊት የፖለቲካ ሕይወታቸው በተጀመረበት በቺካጎ ከተማ የፕሬዝዳንት ባራክ ኦባማን ንግግር ለመስማት በርካታ አሜሪካውያን ታድመው ነበር።
በኖርኩበት መገኘት ያስደስታል፣ አመሰግናለሁ።
ፕሬዝዳንቱ እንዳሉት ዩናይትድ ስቴትስ እሳቸው ስልጣኑን ከመረከባቸው በፊት ከነበረው አሁን የተሻለ ደረጃ ላይ የምትገኝ ሀገር መሆኗን ተናግረዋል።
If I had told you 8 years ago that America would reverse a great recession, reboot our
ከ8 ዓመታት በፊት አሜሪካ ከገባችበት የምጣኔ ሀብት መዳከም ማጥ ተወጣለች ብዬ ብነግራችሁ በመኪና ኢንዱስትሪ ላይ የነበረውን ፈተና ዳግም እንደምናሻሽለው፣ ሥራ አጥነትን ለመቅረፍ የተፈጠሩት አዳዲስ የሥራ ዘርፎች፣ በታሪካችን ለመጀመሪያ ጊዜ ከኩባንያው ጋር የከፈተው አዲስ ግንኙነት ምዕራፍ፣ ያለምንም የጦር መሳሪያ ከኢራን ጋር የነበረውን የኒውክሌር የጦር መሳሪያ ዕቅድ ማክሸፋችንን፣ በመስከረም ወር 2011 በኒውዮርክ አሸባሪዎች ላደረሱብን አሳዛኝ አደጋ ለጠላቶቻችን የሚገባቸውን ቅጣት መስጠታችንን፣ በተመሳሳይ ጾታ የጋብቻ መብት መስጠታችን፣ እንዲሁም ከ20 ሚሊዮን ለሚበልጡ ዜጎቻችን ተመጣጣኝ የጤና ኢንሹራንስ እንዲያገኙ ማድረጋችንን ብነግራችሁ እይታችንን ትጠራጠሩ ነበር። የሰራነው ከተጠበቀው በላይ በስኬት የተሞላ መሆኑን እናንተው ታረጋግጣላችሁ።
በአሁን ወቅት በሀገሪቱ ያለውን የፖለቲካ ክፍፍል አስመልክተው ፕሬዝዳንቱ ሲያስጠነቅቁ አሜሪካውያን አንዱ ከሌላው በጋራ የሚያስማማቸውን መሰረት እንዲፈልጉ ተማጽነዋል። ዲሞክራሲ አንድ ወጥ መሆን የለበትም፣ ነገር ግን የመሰረታዊ አንድነት ስሜት ያስፈልገዋል ብለዋል። የዩናይትድ ስቴትስ ዲሞክራሲ በርካታ አደጋዎች ተደቅነውበታል ያሉት ፕሬዝዳንቱ የምጣኔ ሀብትና የዘር እኩልነት መዛባትን ጠቅሰዋል።
If every economic issue is framed as a struggle between a hard-working white middle class and
እያንዳንዱ የምጣኔ ሀብት ችግር በታታሪ ሰራተኛ፣ መካከለኛ ገቢ ባለው መደብና የማይገባቸውን በሚጠይቁ ህዳጣን መካከል የሚደረግ ፍልሚያ ተደርጎ ከታየ ከሁሉም አይነት የሆኑት ሰርቶ አደሮች ፍርፋሪ ላይ ሲራኮቱ፣ ባለጸጎች ደግሞ የየራሳቸውን ዋሻ እያጠሩ ጥጋቸውን ይዘው ይቀመጣሉ ማለት ነው።
ሆኖም ፕሬዝዳንቱ ሀብለው የመሪነቱን ቦታ ከያዙበት ጊዜ ይልቅ ዛሬ ስለ አሜሪካ የበለጠ ተስፋ እንዳላቸው ተናግረዋል። ዜጎች በዲሞክራሲያዊ ሂደቱ ለመሳተፍ ወደ ኋላ እንዳይሉም ፕሬዝዳንቱ ተማጽነዋል።
I'm asking you to hold fast to that faith written into our founding documents. That idea whispered.
ሀገራችን የተመሰረተችበት ሰነድ ውስጥ የተቀመጠውን ያን እሴት ጠበቅ አድርጋችሁ እንድትይዙ እጠይቃችኋለሁ። ያን ባሮችንና የባሪያ ፍንገላ አስወጋጅ ታጋዮችን በሹክሹክታ የተመካከሩበት እምነት፣ መጤው ነባሩ ለፍትህ ተሟጋቹ አብረው የዘመሩለትን መንፈስ፣ በባዕድ ሀገር መሬት ደግሞ ጨረቃ ላይ ባንዲራችንን ያውለበለቡ ጀግኖች ያረጋገጡትን ታሪኩ እስካሁን ባልተጻፈለት በእያንዳንዱ አሜሪካዊ ልብ ላይ የተጻፈ እምነትን አጥብቃችሁ እንድትይዙ እማጸናለሁ። አሁን እንችላለን። አሁን እንችላለን። ይቻላል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ያደረጉትን ንግግር አስመልክቶ እናንተስ አስተያየት ካላችሁ አስተያየቶቻችሁን በፌስቡክ እየተቀበልን ነው። ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። ወደ ኢትዮጵያ ደግሞ ጽዮን ግርማ ደውላ አነጋግራ ነበር።
ተሰናባቹ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በትላንትናው ዕለት የስልጣን ዘመን የመጨረሻ የመሰናበቻ ንግግራቸውን ከ20 ዓመት በፊት የፖለቲካ ህይወታቸውን በጀመሩበት ከተማቸው ቺካጎ ውስጥ በርካታ ሰዎችና የስራ አጋሮቻቸው በተገኙበት አድርገዋልና ይህ ንግግራቸውን በቀጥታ ስርጭት ሲተላለፍ ነበር። ይህን የፕሬዝዳንቱን ንግግር አስመልክቶ ሁለት ወጣቶች አስተያየታቸውን እንዲሰጡኝ መስመር ላይ ጋብዣለሁ። ሁለቱም ጋዜጠኞች ናቸው። ኤልያስ መሰረት የአሶሺየትድ ፕሬስ የኢትዮጵያ ወኪል ዘጋቢ ነው። ዮናስ አቢ ደግሞ የሪፖርተር ጋዜጣ ዘጋቢ ነው። ሁለቱም ይህንን የፕሬዝዳንቱን ንግግር ተከታትለውታል። ፕሬዝዳንት ባራክ ኦባማ ካደረጉት ንግግር ውስጥ ምን የሚስብ ነገር አሊያም እንደው የሚያስቀና ወይም ደግሞ ለስሜታችሁ የቀረበ ነገር አገኛችሁበት? ከኤልያስ ልጀምር።
አመሰግናለሁ። እኔ ለየት ያለ ነገር እንደው በጣም የሚስቡን ያገኘሁት፣ ያው እንግዲህ አፍሪካ ውስጥ ነው የምኖረው እኛ፣ ኢትዮጵያ ውስጥ ነው እኔና ዮናስ የምኖረው። ያው ብዙ መሪዎች እንዳየነው በቅርቡ ጋምቢያ ውስጥ፣ ሌላ ደግሞ ብሩንዲ፣ እንደውም በተወሰነ መልኩም እኛ ሀገር ኢትዮጵያ እና ኤርትራ ውስጥም ሌሎች አመጋገሮችም እኔ እመራለሁ፣ እኔ ካልመራሁ ሌላ መምራት የለበትም የሚል አስተሳሰብ እና ያለን እና እንደ ፕሬዚዳንት ባራክ ኦባማ አይነት ነገር በዌስተርን ዲሞክራሲ ላይ ትልቅ ስልጣን፣ በዓለም ላይ በጣም ትልቅ የሚባል ስልጣን ነው። ያንን ስልጣን አመስግኖ ከስልጣን መውረድ እና እንደዛ አይነት ፒች አድርገው ሲወርዱ ማየት እጅግ በጣም የሚያስቀና ነው። ሌላው ደግሞ እንደምናውቀው ፕሬዚዳንት ኦባማ ከ2008 ስልጣን ላይ ከመጡበት ጀምሮ እንደውም ቀደም ብሎም 2004 ላይ ለሴኔተርነት ሲወዳደሩ ጀምሮ ሆፕ ወይም ተስፋ የሚለውን ነገር ነው ዋናው የመወዳደሪያና ፎካል ፖይንታቸው አድርገው ሲጓደ ነው የነበረው እና ይሄ ፕሪንስፕላቸው በትክክል ሰርተዋል ብዬ አስባለሁ።
በጣም አመሰግናለሁ። ዮናስ አብይስ እንደው ምን የተለየ የሚስብ ነገር አየህበት ከፕሬዚዳንት ባራክ ኦባማ የመጨረሻ ንግግር?
ፕሬዚዳንቱ ለህዝብ ያላቸውን ከበሬታ ለመራጭ ቁሳች ዘት ወርዶ መግለጽ የሚገባቸውን ነገር ገልጸው ለህዝብ ያላቸውን ፍቅራት ተውበታል። ይህ አንድ ነገር ትልቁ ነገር ነው። ሁለተኛ ደግሞ አሁንም ቢሆን በአብዛኛው ንግግራቸውን ስንመለከት ከሞላ ጎደል የሚያጠለጥለው በዲሞክራሲ ተጠቀሩት እና በዲሞክራሲ ላይ ያላቸውን ከበሬታ ያሳዩበት በመሆኑ አንጻር ምናልባት በአብዛኛው የአፍሪካ መሪዎች ያልተለመደ አይነት በመሆኑ አንጻር ለየት ያለ ነው ብዬ ወስዳለሁ። ሁለተኛ ደግሞ እዚጋ ልናስተውል የሚገባን አንድ ፖይንት ላይ አለ። ኮንስቲቱሽን ምናልባት ለአገሩ ወይ ደግሞ ህዝብን ለመምራት ከሚኖረው ፋይዳ በላይ ደግሞ ከኮንስቲቱሽን በላይ ህዝብ የተለየ ስልጣን እንዳለ ያስጠለበት ኮንስቲቱሽን መሆኑ አግኝተዋለሁ።
እሺ፣ ሁለታችሁንም በጣም አመሰግናለሁ።
እናመሰግናለን።
እንግዲህ የኢትዮጵያው ጠቅላይ ሚኒስትር የኢትዮ ምድር ባቡር ፕሮጀክት አካል የሆነውና ከደዋሌ ጅቡቲ የሚደርሰው የባቡር ፕሮጀክትን በትናንትናው ዕለት መርቀዋል። ሳምንታት የሚፈጁ ጉዞዎችን በአንድ ቀን ያሳጥራል በሚል ተስፋ የተጣለበት የኢትዮጵያ የምድር ባቡርን መርቀው የከፈቱት ጠቅላይ ሚኒስትር የሚከተለውን አስተያየት ሰጥተዋል።
ባቡሩ ውስጥ በራሱ ወደ 1000 በላይ ሰው ነው ያለው። ግማሹ ኢትዮጵያዊ፣ ግማሹ ጅቡቲያዊ ነው። ምን ያክል ተቀራርበን በዚህ ባቡር ውስጥ እንደምንጓዝ ታያለህ። አገራችንም እንደዚህ ተያይዘን ነው የምንጓዘው። የጅቡቲ ማደግ የኢትዮጵያ ማደግ ነው። የኢትዮጵያ ማደግ የጅቡቲ ማደግ ነው። እኛ ተያይዘን ነው የምናድገው።
የኢትዮጵያ ጠቅላይ ሚኒስትር የሰጡት አስተያየት ነው። እናንተስ ምን ትላላችሁ? ፌስቡክ ላይ ቪኦኤ አማሪክ አስተያየቶቻችሁን ስጡን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንግዲህ በሳምንቱ መጀመሪያም ላይ የአገሪቱን ጠቅላላ ሁኔታ አስመልክቶ ንግግር አድርገዋል። ከወቅቱ የመድረክ ፕሬዚዳንት ፕሮፌሰር በየነ ጴጥሮስ ጋር በሀገሪቱ የፖለቲካ ጉዳዮችም ለመነጋገር በተናጠል መወያየታቸውን የገለጹበት ሁኔታ ነበረ። ዛሬ ከመድረኩ ሊቀመንበር እንሰማለን። መለስካቸው አማህ ዝርዝር አለው።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከትናንት ወዲያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጭ አገር ጋዜጠኞች የሰጡትን መግለጫ በአጠቃላይ ሲመለከቱት ሀገሪቱ ያለችበት ሁኔታ አስቸኳይ መፍትሄዎችን የሚሻ መሆኑን ያገናዘበ አይደለም ብለዋል። በእሳቸው አባባል ንግግራቸው ሁልጊዜም ለመስጠት ከመታደል ተነስተው የሚናገሩ የቀረው የኢትዮጵያ ሕዝብ ደግሞ ለመቀበል የተዘጋጀ ይመስልና በዚህ ሂደት ውስጥ ሐሳቡ ምንም ቦታ የሌለው እንደሆነ የሚያሳይ ይመስላል ሲሉም ያብራራሉ። ግንዛቤያቸውንም ሲያስረዱ ፕሮፌሰር በየነ ይህን ብለዋል።
እኔ ተገነዘብኩት አንደኛ ያው በጠቅላይ ሚኒስትሩ የሚመራው መንግስት እንደው በጣም ተደላድሎ የተዝናና መሆኑን ነው የሚያሳየው። ምንም አይነት የወቅቱን ሁኔታ እናረጋጋ፣ መተማመን ላይ እንድረስ፣ ዘላቂ መፍትሄ እንፈልግ የሚል መንፈስ አላየሁባቸውም። በእነሱ በኢህአዴግ እይታ ስለ ስኬቶቻቸው ነው ሲያወሩ የነበሩት። እንግዲህ የህዝብን ህይወት ነቅቶ ያላረጋጋ ስኬት በተዝናና መልክ ሲያስረዱ ሲያስፋፉ ነው ያዳመጥኩትና እኔ ይሄ ላክ ኦፍ ኤርጀንሲ
የአጣዳፊነት
ይህን ያለ ነው በአጣዳፊ ነው። ጊዜውም አስቸኳይ ጊዜ አዋጅ አይደለም ምንድነው እና ኑሯችንም አጣዳፊነት ያለው ነው። አዋጁም አስቸኳይ የተባለው እኮ ሁኔታው አጣዳፊ ስለሆነ ነው። እዚህ ይህንን አጣዳፊ ሁኔታ ብዙሀኑን ህዝብ በሚያሳምን ደረጃ ለመለወጥ ሲተጉ አላየውም። ሲተጉ የሚያሳይ ንግግር አይደለም።
ፕሮፌሰር በየነ ጴጥሮስ ቀደም ሲል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በግል ባናገሯቸው መሰረት ከተቃዋሚዎች ጋር በሀገሪቱ ፖለቲካዊ ችግሮች ዙሪያ ለመነጋገር የተያዘው እቅድ እንዳለ መሆኑን፣ ገዢው ፓርቲ ዝግጅት ያደረገ መሆኑን ቢገልጹም ዘግይቷል ነው የሚሉት።
ዘግይቷል። ይህንን ሁሉ በጣም ግልጽ ነው የታወቀው። ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ምህዳር ጥያቄ ነው። ህዝቡን እኮ ያስነሳው ፖለቲካችንን በምንተማመንበት ደረጃ ላይ ብናደርስ ይሄ ሁሉ ከቁጥር ውጭ ወጣ፣ እምብታም ግርግር ምንም አይኖርም። ምክንያቱም ይህንኑ የተማመንበትን እንትን ተጠቅመን እንቀይረዋለን። ኢህአዴግን ቆይ ምርጫ ጠብቅ ነው ህዝቡ ማለት የነበረበት እንጂ ተቆጥቶ መውጣት አልነበረበትም። የምትቀጥለው ምርጫ በሱ ነው ምንቀጣ። ህዝብ እኮ ኃይሉ እቺ እንትን እቺ ድምፅ ነች እኮ አሁን የሰለጠነው እንትኑ መሳሪያው እሱ ነች። በሱ ነው ምንቀጣ የምልበት እንትን መንፈስ እንዲኖረው እዛ ላይ የምተማመንበት ደረጃ ላይ ይህ ድረስ ነው እኮ የምንለው። እቺ ነች ጥያቄዋ፣ ቁልፏ። የህዝቡ ድምፅ ዋጋ ቢስ ሆነዋል።
ዝግጅታችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሙሉ ዘገባውን ደግሞ በድረገጻችን voanews.com/amharic ላይ ማግኘት ትችላላችሁ። አሁን በቀጥታ በትናንትናው ዕለት ወደ ጀመርነው እንግዳችን የጋቢና እንግዳችን እናልፋለን። መስፍን ፈይሳ በ1992 ከኤችአይቪ ኤድስ ጋር እንደሚኖር ያወቀ ኢትዮጵያዊ ነው። በመጀመሪያ ደግሞ በህዝቡ ዘንድ ግንዛቤ ለመፍጠር ከተንቀሳቀሱ ቡድኖች መካከል አንዱ ነው። ከሱራፌል ሽፈራው ዲጄ ፋትሱ ጋር ያደረገው ቆይታ ክፍል ሁለትና የመጨረሻው።
በጣም ጥሩ። አሁን ወደ ሁለተኛው ምዕራፋችን ስንገባ እንግዲህ በፊት ኤችአይቪ ቫይረስን ብቻ ነበር የምንዋጋው፣ አሁን ደግሞ ሌላ ቫይረስ አለ የምንዋጋው ብለህ ሶሻል ሚዲያ ላይ ሌላኛው ቫይረስ ደግሞ ምንድን ነው ንገረኝ።
በፖለቲካ ስም ከሀገሬ ስለተሰደድኩ የፖለቲካው ቦታ ይሄድ ነበረ። ኦሮሞዎች ሲሰበሰቡ እነሱ ጋር መሄዳለሁ፣ ኢትዮጵያ የሚሉት ሰዎች ጋር ለመሰብሰብ እሄዳለሁ። ኦሮሞ ኮሚኒቲ ሲባል ሌላ አገር ነው የሚመስለኝ ለኔ። ምክንያቱም ኮሚኒቲ ትልቅ ነው፣ ኮሚኒቲ ትልቅ ነው። ኢትዮጵያ ኮሚኒቲ ስትል ሌላ አገር፣ ኦሮሞ ኮሚኒቲ ሲባል ሌላ አገር ነው። ይሄ የመጀመሪያው ያስደነገጠኝ ነበረ ሚኒሶታ ስገባ ማለት ነው። እንዴት አንድ አገር ህዝብ ሁለት አገር ኮሚኒቲ ይኖረዋል የሚል ጥያቄ ከራሴ ጋር ይጣላ ስለነበረ እዛ ሲሄድ ሰው ስርዓትን ሳይሆን ማህበረሰብን ነው መጥላት ያየሁት። ከዛ እንግዲህ አጋጣሚውን ረጅም ጊዜ ውስጥ ዝም ብዬ አለፍ አለፍ ብሎ ስለ ኢትዮጵያዊ አንድ መሆን እኛ አንድ ቤተሰብ እንደሆን እኛ አንድ ማህበረሰብ እንደሆን በስርዓቶች ግን ይክበድ ይነስ ሁላችንም ተበዳዮች እንደሆንን በተለያየ በፌስቡክ ፔጅ ላይ ፖለቲካዋን ጠቅ እያረኩ ዝም እል ነበረና መጨረሻ ቀን እንግዲህ የፈይሳ ሌሊሳ ፕሮግራም ሚኒሶታ ላይ ሲጋበዝ የመጀመሪያው ሴሪሞኒው ላይ የአሜሪካ ባንዲራ ተጠርቶ ልጆች እያመጡ ይተክሉ ነበርና የአሜሪካ ባንዲራ መጥቶ ቆመ ተጨበጨበ። የስቴት ሚኒሶታ ባንዲራ መጥቶ ቆመ ተጨበጨበ። ከዛ የኛ ምንድነው ሲባል የኦሮሞ የኦኔክ ባንዲራ መጥቶ ቆመ። እኔም መጠብቀው ደግሞ እኔ ኢትዮጵያዊ ስሜት ነው ያለኝና እኔም ማቀው ባንዲራ የኦኔክ ግን እዚህ መጥቼ ነው ያየሁት በአይኔ። ለኔ ስሜት ውስጥ ያለው አምባሻ ሚኖርበት አምባሳ ሚኖርበት አካፋ ሚኖርበት ዶማ ሚኖርበት እኔ አረንጓዴ ቢጫ ቀይዋ ባንዲራ በኔ ኢትዮጵያዊነት ልብ ውስጥ አለ። ያቺን ማየት ፈልግ ነበርና ሶስቱ ቆሞ ዝም ተባለ። ከዛ ብድግ አልኩኝና ሄጂ አክቲቪስቶቹ በጣም የሚያከብሩኝ ማቃቸው አብረንም እንውል ስጠይቃቸው ባንዲራዋ እንድሷ እንደማትቆም ነገሩ። በጣም አዘንኩኝ። እኔ እኮ ኢትዮጵያዊ ነኝ። እኔ እኮ ኦኔግ አባል አልሆንኩኝ። ዋይ እኔ ስትፈልጉ ልሙጥ ምንም የሌለበት ስትፈልጉ የፌዴራል አሁን ኢህአዴግ የሚጠቀምበት ስትፈልጉ የዱሮ የመሆ አንበሳ አረንጓዴና ቢጫ ቀይ ባንዲራ ብቻ ይሁን መቆም አለበት። እንደዛ አይነት ስሜት ያለን ኦሮሞዎች አለን። እኔ እንደዛ ነኝ። የራሳችሁን ፍላጎት ሰው ላይ ከጫናችሁ እናንተም የተለያችሁ አይደለም የሚል ንግግር ተናግሬ አልተቀበሉኝም። ስለዚህ ለካ ይሄ ዘረኝነት ቫይረስ ስርዓት መቃወም ሳይሆን እርስ በራሳችን ነው እየተጠላላን ያለ ነውና የዘረኝነት ቫይረስ የተረዱበት መንገድ ጥላቻ እንጂ ዘረኝነት ማለት አንተ ራስን አትውደድ ማለት አይደለም። እኔን ግን አትጥላ ነው ዘረኝነት። ራስን ውደድ፣ ባህልን አክብር፣ ማንነትን ወቅ፣ እኔን ግን አትጥላኝ። የኔን ማክበር የኔን ውደድ አንድ ላይ መኖር እንችላለን። ዘረኝነት የተረዱበት መንገድ ብሔርተኝነትን የተረዱበት መንገድ ጥላቻ እንደሆነ ስለተገነዘብ ይሄ አስተሳሰብ የጥላቻ በቤተሰብ መካከል ተከፍሎ እያደገ እየተኮተኮተ ከመጣ ዛሬ ቋንቋህን አልናገርም ብዬ ከጠላሁ ነጌ ከአንተ ጋር አልበላም የሚለው ነገር ይመጣል። ነጌ ከአንተ ጋር አልዞርም የሚለው ነገር።
ይህንን አስተሳሰብ ምን ያሳደገ ምን ያመጣ ይመስልሃል?
ፖለቲከኞች ያመጡ አስተሳሰብ የታሪክን ከፋፍለው አንዳንዶቹ በአቋራጭ ስልጣን ለማግኘት የሚጠቀሙበት የቅስቀሳ ስልታቸው ነው። አንዳንዶቹ ደግሞ የራሳቸውን ህይወት ቢዝነስ ሊኖሩበት የሚቀሰቅሱ እንትን ነው። ኤች አይ ቪ ለእኔ ምሳሌ ነው። ትናንት ያገለለኝ ማህበረሰብ ያለማወቅ ነው ኤች አይ ቪን ሲንረዳው የኢትዮጵያ ቴሌቪዥን ኤች አይ ቪን ለእኛ የገለጸበት መንገድ ኤች አይ ቪ በደሙ ያለውን ሰው እንዲፈራ አድርጎ ነው የተሰበከው። ዛሬም ይሄ የዘረኝነት ቫይረስ እርስ በራስ እንድንጠላላ ነው ትውልድ እየተሰበከ የመጣው። ስለዚህ ኤች አይ ቪ ኤድስ ከሰው ነው ወደ ሰው የሚተላለፈው። ከአውሬ አይተላለፍም፣ ከእንስሳ አይተላለፍም፣ ከእንጨት አይተላለፍም፣ ከሰው ነው ወደ ሰው። ዘረኝነትም ከሰው ነው ወደ ሰው የሚተላለፈው። ከከብት ወይ ከንፋስ ወይ ከመንገድ ላይ አይደለም የሚይዘን፣ ሰዎች ሰብኮ ነው የሚያስተላልፉብንና ስለዚህ ሰው መሆን ለእኔ በቂ ነው ኢትዮጵያ ውስጥ ለመኖርና ይሄንን በውሸት ሰብኮ የለያዩን የፖለቲከኞች ሴራ የእኛ ፖለቲከኞች ጥሩ ነገርን ደብቀው መጥፎውን ነው ቀስሞ እያስተማሩ ያሉን። ዛሬ እኔ ላይ ባይደርስ ነገ ልጅ ልጆቼ ላይ የሚደርስ ይሄ የተሳሳተ መንገድ ነው ብዬ የራሴን አቋም ይዤ ማስተማር ጀመርኩ።
መፍትሄው አሁን አንተ መፍትሄውን ንገረኝ ብልህ አሁን እንዳንተ እንደ መፍትሄ ሀሳብ የምታቀርበው ነገር ምንድን ነው?
እኛ ዘር አሜሪካ ላይ ተበትነን ስንኖር በዘርና አይደለንም ተመርጠን አሜሪካ የምንኖረው። ሰው በመሆናችን የአገሪቷን ሕግና ደንብ አክብረን ትራኳ ውስጥ ነው የምንኖረው። ኢትዮጵያ ውስጥም በዘረኝነት የምናገኘው ትርፍ መጠላላት ስለሆነ ሁላችንም በአንድ አስተሳሰብ የማንም መብት የማይረገጥባት ኢትዮጵያን ፖለቲከኞቹ ሳይሆን ሕዝቡ ላይ መሰራት አለበት ብዬ ነው የማምነው። ፖለቲከኞች ሕዝብ ካልተቀበላቸው ፖለቲከኛ ብቻውን ጮሆ ይቀራል። ህዝብ ያንን የተሳሳተውን አመለካከት ፖለቲካ ፓርቲ ሳይሆን አቋቁም የማስተምረው እንደ ኤች አይ ቪ ልክ ዘረኝነት መጥፎ ነው ብሎ ሁሉም ሰው ሁለት ምክንያቶች አሉት። አንደኛው በእግዚአብሔር ቃል የሚያምን ኢትዮጵያዊ፣ በአላ ቃል የሚያምን ኢትዮጵያዊ በዘር ሰው መጥላት አጽያት ነው። በምድር ላይ ደግሞ መከፋፈል ጉልበት ያሳጣል እንጂ አይጠቅምም። አንድነታችን ለክብራችን፣ ለኢትዮጵያዊነታችን፣ ለኦሮሞም፣ ለአማራም፣ ለትግሬም፣ ለ90 ሚሊዮኑ ጉልበት እንጂ ኪሳራ የለውም። ስለዚህ በዚህ መልክ መርቲ ይመጣል ብዬ በማስተማር እንለወጣለን የማህበረሰብ ለውጥ ያስፈልጋል ብዬ ነው መብቴ ማስበው እባካችሁ የሚያጣላ ታሪክ አትጻፉብን መለያየታችን አይጠቅመንም መታረቃችን የሚደግፍ ፕሮፖጋንዳ ስሩልን እኛ እንደ ነጭና ሰርገኛ ጤፍ ማንለያየዝብነን መልካችን አንድ ነው አለባበሳችን አንድ ነው አባላላችን አንድ ነው እምነታችን አከባበራችን አንድ ነው አንዋር መስጊድና ራጉኤል መስጊድ በአንድ ህንጻ ነው ተጋርቶ አብሮ ይኖሩት ኢትዮጵያኖች እንደዛ ምሳሌ ነን ስለዚህ ይሄንን ህዝብ ለግል ጥቅማችሁ ወይም ለነገ ስልጣን ላይ ለምትቆዩ 100 አመት ወይም 1000 አመት ስለማትኖሩ አንድነታችንን የሚገነቡ ምሁሩኑልን የሚል ትልቅ መልእክት አለ ሁለተኛው ዛሬ ላደረሰኝ እግዚአብሔር ይህን መልእክት እንዳስተላልፍ ስላረገኝ እግዚአብሔርን አመሰግናለሁ ከኤችአይቪ ጀምሮ እስካሁን ደግፎኝ ሐሳቤን አጋርተው እዚህ ላደረሱኝና ለተቃወሙኝም ኢትዮጵያኖች በልብ ከልብ በቪኦኤ ስም አመሰግናለሁ
እሺ መስፍኔ በጣም እኛም እናመሰግናለን ስለዚህ ባጭር ጊዜ ውስጥ ነው መተህንን ኢንተርቪው ሰጠን እናመሰግናለን ሌላ ቀን ደግሞ መተ በደፊው በቪዲዮ ማርገ እንደምንወያይ ተስፋ አደርጋለሁ አመሰግናለሁ
ታንክ ዩ
አመሰግናለሁ
እንግዲህ የዛሬው ፕሮግራማችን በዚሁ የተጠናቀቀ ነው። ጸሐዬ ዮሐንስ ቆንጆ ሙዚቃ አስደምጦናል።
አሜን ብለን ተሰምተናል። ፌስቡክ ላይ ደግሞ አስተያየቶቻችሁን ስጡን። ቪኦኤ አማሪክ ላይ በትዊተርም እንደዚሁ ጋቢና ቪኦኤ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው መስታወት አረጋውና
ኤኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን።
ጉዟችሁ የሰመረ ይሁን።
መልካም ምሽት።
ሰላም አይለ ትግራይ ለ ሰታ አይለ